The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የክርስትና ምዕመናን ሁሉ እንኳን ለብርሃነ ልደቱ አደረሳችሁ።
የበዓል መልካም ምኞት መልእክታችን በዓለም ዙሪያ በየስፍራው ካሉ የአሜሪካ ድምፅ ባልደረቦች ሁሉ ይድረሳችሁ።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 28 2008 ዓ.ም ዕለተ ገና ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
እንደምናመሽታችሁልናል። አስተናጋጆቻችሁ ሰለሞን ክፍሌና
እኔም ሶሎሞን አባተ ነን።
So this is a continuation of a very authoritarian trend by the ruling party and the government in Ethiopia and
ይህ የኢትዮጵያ ገዢ ፓርቲና መንግስት በየጊዜው የሚያሳዩት የአምባገነንነት ባህሪ ነው። ህዝባዊ ተቃውሞን ከማፈንና የፖለቲካ ምህዳሩን ከማጥበብ በተጨማሪ ህዝብ ላይ የሚፈጸም ጥቃት አለ። በዘፈቀደ መግደል፣ መደብደብ፣ ንብረት ማውደም፣ የሰዎች ቤት ማቃጠል ይካሄዳል። ይህ ሁሉ ወንጀል ግን አይመረመርም፣ ተጠያቂነትም የለም። የአምነስቲ ኢንተርናሽናል የመንግሥት ግንኙነት ዋና ዲሬክተር አዶቴ አኩዌ ናቸው። በአብይ ርዕስ ጠብቋቸው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጅቡቲ ቴህራን በሚገኘው የሳውዲ አረቢያ ኤምባሲ ላይ የደረሰውን ጥቃት ተከትሎ ከኢራን ጋር የነበራትን ዲፕሎማሲያዊ ግንኙነት አቋርጣለች። ጅቡቲ በውጭ ጉዳይ ሚኒስቴርና በዓለም አቀፍ ትብብር ቃል አቀባይ በኩል ትላንት ባወጣችው መግለጫ የመንግስቱ ቃል አቀባይ በቴህራንና በማሻድ የደረሱትን ጥቃቶች በከፍተኛ ደረጃ አውግዟል ብሏል። ኢራን ዓለም አቀፍ ዲፕሎማሲያዊ ግዴታዎቿን ማክበር ይጠበቅበታል ሲልም መግለጫው አክሏል። በተያያዘ ዜና የሶማሊያ መንግስትም ከ20 ዓመታት የእርስ በርስ ጦርነት በማገገም ላይ የምትገኘውን ሀገር ጸጥታ ለማደፍረስ ትሞክራለች ሲል በመክሰስ ከኢራን ጋር ዲፕሎማሲያዊ ግንኙነቱን ማቋረጡን አስታውቋል። ከውጭ ጉዳይ መስሪያ ቤቱ ትላንት የወጣው መግለጫም ሶማሊያ ተጠባባቂ አምባሳደሯን ከኢራን ጠርታለች፣ የኢራን ዲፕሎማቶችም ሶማሊያን በ72 ሰዓት ውስጥ ለቀው እንዲወጡ ታዘዋል ይላል። የኢራን ኤምባሲና ሞቃዲሾ የሚገኘው ኢማም ሆሜኒ የተባለው የረድኤት ድርጅት ከመንግስቱ እውቅና ውጪ በየጊዜው ገጠሩን እየጎበኙ በየመን፣ ሊባኖስና ኢራቅ እንደሚያደርጉት ሁሉ በሶማሊያም ታጣቂ ቡድኖችን ለማቋቋም ሞክረዋል ሲል መግለጫው አብራርቷል። የሶማሊያ ጸጥታ ኃይሎች ባለፈው ወር ሞቃዲሾ ውስጥ የሺያ ሙስሊሞችን እምነት ለማስፋፋት የሞከሩ ሁለት ኢራናውያን ይዘው ማሰራቸው ይታወሳል። ኢራን ክሱን መሠረተ ቢስ ስትል አትቀበልም።
ናይጄሪያ ከቦኮ ሐራም ነውጠኞች ጋር በምታካሄደው ውጊያ የሚረዱ 24 ተቀባሪ ፈንጂዎችን የሚቋቋሙ ብረት ለበስ ተሽከርካሪዎችን ዩናይትድ ስቴትስ ሰጠች። 11 ሚሊዮን ዶላር የሚገመቱትን ተሽከርካሪዎች ዛሬ ሌጎስ የሚገኙት የናይጄሪያ ወታደራዊ ባለሥልጣናት መረከባቸውን እዚያው ካለው የአሜሪካ ቆንስላ ጽሕፈት ቤት የወጣ መግለጫ ያስረዳል። ስጦታው ቦኮ ሐራም የሚያካሄደውን ትርጉም የለሽ ሽብር እንዲከላከሉና የአካባቢውን ጸጥታ ጥበቃ እንዲያጠናክሩ ዩናይትድ ስቴትስ ናይጄሪያና ጎረቤቶቿን ለመርዳት ያላትን ቁርጠኝነት ያረጋግጣል ሲል ቆንስላው ጨምሮ አስረድቷል። ዩናይትድ ስቴትስ ባለፈው ጥቅምት 300 ወታደሮችን ወደ ሰሜን ካሜሩን የላከች ሲሆን ባለፈው ወር ደግሞ ተዋጊ ተሽከርካሪዎችን፣ ኃይል አመንጪ ጄኔሬተሮችንና ሌሎች በጦርነቱ የሚያግዙ መሳሪያዎችን ለግሳለች። አንድ በዓለም ዙሪያ የሚካሄደውን የሽብር ተግባር የሚከታተል ቡድን ባቀረበው ጥናት መሠረት ቦኮ ሐራም በአውሮፓውያኑ የዘመን አቆጣጠር 2014 ዓ.ም ብቻ 6500 ሰዎችን በመግደል በዓለም ግዙፉ አሸባሪ ቡድን ሆኗል።
ዋናው የኡጋንዳ ተቃዋሚ ድርጅት ፖሊሶች በተቃዋሚዎች ላይ እርምጃ የሚወስዱት በመጪው የካቲት ወር የሚካሄደውን ብሔራዊ ምርጫ ለማሰናከልና ፕሬዚደንት ዮዌሪ ሙሴቬኒ በሥልጣን ላይ እንዲቆዩ ለማመቻቸት ነው ብለዋል። የእንግሊዝኛ ክፍል ባልደረባችን ጄምስ በቲ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች።
የኡጋንዳ ፖሊሶች ትላንት በሀገሪቱ ምስራቅ ክፍል ቡኮ በተባለው ወረዳ ላይ ለፕሬዚዳንትነት የሚወዳደሩት ዋናው የተቃዋሚዎች መሪ ኪዛ ብሲጌ ደጋፊዎችን ለመበተን እንባስ መጭጋዝና የጎማ ጥይት ተኩሰዋል። የሀገሪቱ ፖሊስ ጽፈት ቤት ቃል አቀባይ ትላንት ለተከሰተው ግጭት ተጠያቂዎቹ የተቃዋሚዎቹ መሪ ብሴጌና ደጋፊዎቻቸው ናቸው ብለዋል። በግጭቱ አንድ ፖሊስና ሁለት ሌሎች ሰዎች ቆስለዋል። ባለሥልጣኖች እንደሚሉት ችግር የተፈጠረው የተቃዋሚዎቹ መሪና ደጋፊዎቻቸው በተደጋጋሚ ማስጠንቀቂያ ቢሰጣቸውም ተፈናቃዮች ወደሚገኙበት ሰፈር የፖሊስ ከበባን ሰብረው በገቡበት ወቅት ነው። ሲጄ በበኩላቸው የምርጫ ዘመቻ ላይ በመሆናችን ሁለት የምርጫ ዘመቻዎች በአንድ ቦታ ላይ እስካልተካሄዱ ድረስ ደጋፊዎቻችን ባሉበት ሁሉ መድረስ አለብን ይላሉ።
የምርጫ ዘመቻ ላይ በመሆናችን ደጋፊዎቻችን ባሉበት ቦታ ሁሉ የቻልነውን ያህል መድረስ አለብን። ሚዲያም ሆነ ህዝባዊ ስብሰባዎችን መጠቀም አለብን። ጥንቃቄ ማድረግ የሚያስፈልገው ዘመቻ በሚያካሂዱት ወገኖች መካከል ግጭት እንዳይነሳና ሁለት የተለያዩ ዘመቻዎች በአንድ ቦታ ላይ እንዳያደርጉ ነው። ብሔራዊው የምርጫ ኮሚሽን እንደሆነ የፕሬዝደንት ሙሴቬኒ አፈቀላጤ ነው።
የፖሊስ ኮሚሽነርም ጭምር የሆኑት የፖሊስ ጽህፈት ቤት ቃል አቀባይ ፍሬድ ኢናንጋ ግን የተቃዋሚዎቹ መሪና ደጋፊዎቻቸው የምርጫ ዘመቻ ከመጀመሩ በፊት ስምምነት የተደረገባቸውን መስመሮች ጥሰዋል ይላሉ። የኡጋንዳ የአገር ውስጥ አስተዳደር ሚኒስትር ጀምስ ባባ ፖሊሶች በተቃዋሚዎቹ ላይ በወሰዱት እርምጃ በሀገሪቱ ህገ መንግስት መሰረት የፖሊሶችን ሚና በመከተል ነው ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዛሬ ምዕራብ ሊቢያ ውስጥ ግዙፍ ፈንጂ የተጠመደበት መኪና በአንድ የፖሊሶች ማሰልጠኛ ማዕከል ላይ ባደረሰው ጥቃት በትንሹ ለ50 ሰዎች መገደልና ለሌሎች በርካቶች መጎዳት ምክንያት መሆኑን ከባለሥልጣናትና ከሀገሩ መገናኛ ብዙሃን የወጡ ዘገባዎች ጠቁመዋል። ቦምቡ የፈነዳው ዝሊቴን ከተማ ውስጥ በሚገኘው ማዕከል በመቶዎች የሚገመቱ ምልምሎች በተሰበሰቡበት ወቅት እንደሆነ ተዘግቧል። በጥቃቱ የሞቱት ሰዎች 50 መሆናቸውን የዜና ዘገባዎቹ ቢገልጹም የሆስፒታል ምንጮች ግን 65 ያደርሱታል። ለጥቃቱ እስካሁን ኃላፊነት የወሰደ የለም። በሊቢያ የተባበሩት መንግስታት ድርጅት ተልእኮ አስተባባሪ ማርቲን ኮብለር በትዊተር መልእክታቸው ጥቃቱ በአጥፍቶ ጠፊ የተፈጸመ ነው ሲሉ አውግዘው ሊቢያውያን በአስቸኳይ ተባብረው አሸባሪነትን እንዲዋጉ ጥሪ አስተላልፈዋል። ሊቢያ በአሁኑ ወቅት ትሪፖሊን በሚቆጣጠረው እስላማዊ አስተዳደርና ዓለም አቀፍ እውቅና ባገኘውና ወደ ምስራቅ ቶብሩክ በሸሸው ፓርላማ ተከፍላለች።
በኢራንና በሳውዲ አረቢያ መካከል የተፈጠረው ዲፕሎማሲያዊ ቀውስ ዛሬ ይበልጥ ተካሯል። ቴህራን ከሳውዲ ታስመጣቸው የነበሩ የንግድ ቁሳቁሶችን በሙሉ አግዳለች። ሳውዲ አረቢያ የመን በሚገኘው ኤምባሲ ላይ የአየር ጥቃት ያካሄደችው ሆን ብላ ነው ስትልም ሪያድን ከሳለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ሁሴን ጃብር አንሳሪ ሲናገሩ በየመን ዋና ከተማ በሰና ኢራን ኤምባሲ ላይ የተፈጸመው የአየር ጥቃት ለዲፕሎማሲያዊ ተልእኮዎች ጥበቃ እንዲደረግ የሚጠይቀውን ዓለም አቀፍ ሕግጋት በሙሉ የጣሰ ነው ብለዋል። በኤምባሲው ሕንጻና በአንዳንድ ዲፕሎማቶች ላይ ለደረሰው ጉዳት ኃላፊነቱ የሳውዲ አረቢያ ነው ሲሉም ቃል አቀባዩ አክለዋል። መግለጫቸው ጉዳት የደረሰባቸው የኤምባሲው ሠራተኞች እነማን እንደሆኑ ግን አያብራራም።
ፒዮንግያንግ ከትናንት በስቲያ ሌሊት ያካሄደችውን የኒኩሌር ፈንጂ የምድር ውስጥ ሙከራ በመቃወም ደቡብ ኮሪያ ነገ በድምፅ ማጉያ መሳሪያ ታስተላልፍ የነበረውን የፕሮፓጋንዳ ስርጭት እንደገና እንደምትቀጥል አስታወቀች። ስርጭቱ በአካባቢው ሰዓት አቆጣጠር ነገ እኩለ ሌሊት ላይ እንደሚጀምር አንድ የፕሬዚደንቱ ቃል አቀባይ ገልጿል። ሁለቱ ሀገሮች በአውሮፓውያኑ የዘመን አቆጣጠር ከ1950 እስከ 1953 ዓ ም ጦርነት ማካሄዳቸው የሚታወስ ሲሆን እስካሁን ድረስ አልፎም ይቆራቆሳሉ። ባለፈው ዓመት ነሐሴ ለምሳሌ በስርጭቱ ሳቢያ የከባድ መሳሪያ ተኩስ መለዋወጣቸው ይታወሳል። ደቡብ ኮሪያ መተነኳኮሷን ለማስወገድ ያስችላል የተባለ ስምምነት ከፒዮንግያንግ ጋር ከደረሰች በኋላ ፕሮፓጋንዳ ማሰራጨቷን አቁማ ነበር። ሰሜን ኮሪያ ትናንት የሃይድሮጂን ቦምብ መሞከሯ የተደረሰውን ስምምነት ይጥሳል ሲሉ የፕሬዚደንቱ ከፍተኛ ብሔራዊ ጸጥታ አማካሪ በመግለጫቸው አስታውቀዋል። ሰራዊታችን በሙሉ ተጠንቀቅ ላይ ይገኛል፣ ሰሜን ኮሪያ ልተናኮስ ካለች ከባድ ቅጣት ይጠብቃታል ሲሉም አስጠንቅቀዋል።
በመጨረሻም ዛሬ ፓሪስ ውስጥ ጽንፈኛው እስላማዊ ቡድን በሻርሊ ሄብዶ መጽሔት ማደራጃ ቢሮ ላይ ያደረሰው ጥቃት የመጀመሪያ ዓመት በሚታሰብበት ዕለት አንድ በፖሊስ ጣቢያ ላይ ጥቃት ለማድረስ የሞከረ ግለሰብ ተገድሏል። አንድ የፈረንሳይ ሀገር አስተዳደር ሚኒስቴር ባለሥልጣን ስለዚሁ ሲናገሩ ስለ ተያዘው ግለሰብ ወደ ፖሊስ ጣቢያው በቀረበበት ወቅት ፈንጂ የታጠቀ ይመስል ነበር ብለዋል። ግለሰቡ በፖሊስ ተተኩሶበት ከመሞቱ በፊትም አላሁ አክበር እግዚአብሔር ታላቅ ነው እያለ ሳይጮህ አልቀረም ሲሉ የሀገር አስተዳደር ሚኒስቴሩ ባለሥልጣን አስረድተዋል። ድንገቱ እየተጣራ መሆኑም ተዘግቧል። ያለን ዜና ይኸው ነው።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 28 2008 ዓመተ ምህረት ምሽት ፕሮግራም ነው።
ከዛሬ ጀምሮ ይሄ ድርጅት ህልውናው ማብቃት አለበት ብሎ ኢትዮጵያ መንግስት እስኪወስን ድረስ የኛ ምርጫ አንድ ሰው ይቅር ሁለት ሰው ይቅር ህጋዊና ሰላማዊ ትግላችን እንቀጥላለን። ሰው ታሰረ ሰው ተገደለ ብለን ህጋዊና ህዝባዊ ትግላችን የምናቆምበት ምክንያት የለም። ትግሉ ይቀጥላል።
የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ከሰጡን መግለጫ የተቀነጨበ ነው የሰማችሁት። በመጽሔቱ በስፋት ይመለሳሉ። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የኢትዮጵያ መንግሥት ያሰራቸውን ሰላማዊ ተቃዋሚዎች በፍጥነት መፍታት አለበት ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ጥሪ አሰምቷል። የታሰሩት የተቃዋሚ ፓርቲዎች አመራር አባላት፣ ተማሪዎች፣ ጋዜጠኞችና ሌሎች በኢትዮጵያ እስር ቤቶች ውስጥ ስቃይ እየተፈጸመባቸው ነው ሲልም ስጋቱን አሰምቷል ድርጅቱ። ሳሌም ሰሎሞን የአምነስቲ ኢንተርናሽናል የመንግሥታዊ ግንኙነቶች ዋና ዳይሬክተር አዶቴ አኩዌን አነጋግራለች። ማምሻውን ትዝታ በላቸው ታቀርበዋለች ዘገባውን። ይህ ዘገባ አሁን እየተዘጋጀ ነው ያለው። በደረሰን ሰዓት ተመልሰን እናቀርብላችኋለን። ወደ ተከታዩ ቅንብራችን እናልፋለን። የኢትዮጵያ በኦሮሚያ ክልል ሰሞኑን እየታየ ባለው ሁኔታ ላይ የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲናን አነጋግረን ነበረ ሰሞኑን። ዶክተር መረራ ጉዲና በአጠቃላይ በኦሮሚያ ክልል ይሄ እንቅስቃሴ ከተጀመረ ጀምሮ ያለውን ሁኔታ እንዲያብራሩልኝ ጠይቄያቸው ነበረ። ቃለ ምልልሳችን ቀጥሎ ይቀርባል።
So this is a continuation of a very authoritarian trend by the ruling party and the government in Ethiopia. And, you know, in addition to this, the action that we are doing is basically to remind the Ethiopian.
ክቡራትና ክቡራን አድማጮች፣ በስቱዲዮ በቴክኒክ መሳሪያዎች ላይ መጠነኛ እክል ስለተፈጠረ ይቅርታ እንጠይቃለን። ዝግጅታችን ይቀጥላል። አሁን ወደ ዶክተር መረራ ጉዲና ቃለ ምልልስ እናልፋለን። ቴክኒሻኖቹ በስቱዲዮአችን ውስጥ ዝግጅቶች መሳሪያዎቹን በመጠገን ላይ ይገኛሉ። የተከበራችሁ አድማጮች፣ ዛሬ ዕለተ ገና ነው። ይህንን ዕለት አስመልክቶ የተቀናበሩ ሌሎችም በርካታ ዝግጅቶች አሉን በምሽቱ ይዘንላችሁ የምንቀርባቸው። የአባቶች መልእክቶች፣ የእናንተም የራሳችሁ አስተያየቶችና መልእክቶች፣ እንደዚሁም የገና ጣዕመ ዜማ። በዓለም ዙሪያም ገና ይህ በኢትዮጵያውያን ዘንድ የሚከበረው ገና እንዴት እንደሚከበር የሚጠቋቁሙ አንዳንድ ዝግጅቶች እንደዚሁ ለማቀናበር እንሞክራለን። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የመሳሪያ ችግሩ እስኪወገድ ድረስ ለስለስ ያለች ጣዕመ ዜማ እናሰማችሁ። ክብራትና ክብራን አድማጮች ይቅርታን ጠይቃለን ለየተፈጠረ ላለው ችግር። ስቱዲዮ ውስጥ ቴክኒሻኖቹ አሁንም እየሰሩ ናቸው ችግሩን ለማስወገድ። ለማንኛውም አሁን የደረሱንን ዘገባዎች ከስር ከስር ማቅረብ እንሞክራለን።
በቅድሚያ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግስት ያሰራቸውን ሰላማዊ ተቃዋሚዎች በፍጥነት መፍታት አለበት ሲል ጥሪ አድርጓል። የታሰሩት የተቃዋሚ ፓርቲ አመራር አባላት፣ ተማሪዎች፣ ጋዜጠኞችና ሌሎች በኢትዮጵያ እስር ቤት ውስጥ ስቃይ እየተፈጸመባቸው ነው ሲልም ስጋቱን አሰምቷል ድርጅቱ። ሳሌም ሰሎሞን የአምነስቲ ኢንተርናሽናል የመንግስት ግንኙነት ዋና ዲሬክተር አዶቴ አኩዌ ጋር ያደረገችውን ቃለ ምልልስ ትዝታ በላቸው ታቀርበዋለች።
ከህዳር ወር አጋማሽ ጀምሮ በኦሮሚያ ክልል ውስጥ የሚካሄደውን ሰላማዊ ተቃውሞ የኢትዮጵያ መንግስት ባለስልጣናት በኃይል ለማፈን በመሞከር ጭካኔ የተሞላበት ግድያ እየፈጸሙ ነው ይላል አምነስቲ ኢንተርናሽናል ትላንት ባወጣው የአስቸኳይ ጊዜ እርምጃ። በሰላማዊ ተቃውሞ የተካፈሉ ተማሪዎች በጭካኔ መገደላቸውን፣ የተቃዋሚ ፓርቲ አመራር አባላት፣ ተራ ዜጎች፣ ጋዜጠኞች ታፍሰው መታሰራቸውን በመጥቀስ በኢትዮጵያ እስር ቤት ውስጥ ስቃይ እየተፈጸመባቸው ነው በማለት ስጋቱን ያሰማል። የኢትዮጵያ መንግስት እንዲህ አይነቱን ግፍ ሲፈጽም የመጀመሪያው ጊዜ እንዳልሆነ የተናገሩት የአምነስቲ ኢንተርናሽናል የመንግስታዊ ግንኙነት ዋና ዳይሬክተር አዶቴ አኮዌ የኢትዮጵያ መንግስት ተጠያቂነትም አይሰማውም ብለዋል።
So this is a continuation of a very authoritarian trend by the
ይሄ የኢትዮጵያ ገዢ ፓርቲና መንግስት በየጊዜው የሚያሳየው የአምባገነንነት ባህሪ ነው። ህዝባዊ ተቃውሞን ከማፈን የፖለቲካ ምህዳሩን ከማጥበብ በተጨማሪ ህዝብ ላይ የሚፈጸም ጥቃት አለ። በዘፈቀደ መግደል፣ መደብደብ፣ ንብረት ማውደም፣ የሰዎች ቤት ማቃጠል ይካሄዳል። ይሄ ሁሉ ወንጀል ግን አይመረመርም፣ ተጠያቂነትም የለም።
የአምነስቲ ኢንተርናሽናል የመንግስታዊ ግንኙነት ዳይሬክተር አዶቴ አኮዌ ሰሞኑን ኦሮሚያ ውስጥ የተገደሉትን ሰዎች ቁጥር አጣርቶ ለማረጋገጥ ከባድ መሆኑን ገልጸው አንዳንድ ሰዎች ከ125 እስከ 130 የሚሆኑ ሰዎች እንደተገደሉ፣ ዛሬ የደረሳቸው ቁጥር ግን 121 መሆኑን ለቪኦኤ አስረድተዋል። ትክክለኛ ቁጥርናም ቁጥር ብቻ ሳይሆን ማን እንደሞተ ከየትኛው ወገን መሆኑን ለማጣራት ከባድ መሆኑን ገልጸዋል። በቅርብ ጊዜ ከታሰሩት መካከል ድርቤ ኤርጋ የተባሉ የአምቦ ከተማ ነዋሪ የ60 ዓመት ሴት ተደጋጋሚ እስራትና ስቃይ የደረሰባቸው አሁንም እንደታሰሩ፣ የአምስት ዓመታት እስራት ፈጽመው በቅርቡ የተፈቱት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ፣ ነገረ ኢትዮጵያ የተባለ የኢንተርኔት ጋዜጣ ዋና አዘጋጅ ጋዜጠኛ ጌታቸው ሽፈራው፣ የኢንተርኔት ጽሑፍ አቅራቢና የመብት ተሟጋች ዮናታን ቴሬሳ፣ እንዲሁም የኦሮሚያ ራዲዮና ቴሌቪዥን ጋዜጠኛ ፈቃዱ ምርከና ከታሰሩት መካከል እንደሚገኙ አምነስቲ ገልጿል። የኢትዮጵያ መንግስት የፈጸመው ወንጀል የአፍሪቃና የዓለም አቀፍ ሰብአዊ መብትን የጣሰ ነው። ይህንን ለመንግስት ለማሳሰብ ነው ይላሉ አዶቴ አኮዌ።
The action that we are doing is basically to remind the Ethiopian authorities that people are aware of what's going on.
ይህ እርምጃ የኢትዮጵያ ባለስልጣናት የሚፈጽሙትን በደል ህዝብ እንደሚያውቅ ለማስታወስና የታሰሩትንም ሰዎች በስም እንደሚያውቅ፣ ይህ ደግሞ ዓለም አቀፍ ህግን የሚጥስ የአፍሪካ ህብረትን የሰብአዊ መብት ህግም የሚጥስ መሆኑን በማሳሰብ ለሚፈጸመው በደል ተጠያቂነትና ግልጽ ምርመራ እንዲደረግ ጫና ለማድረግ ነው።
የኢትዮጵያ መንግስት እርምጃውን የሚወስደው የጸረ ሽብር ህጉን በመጥቀስ አሸባሪዎች ናቸው በማለት መሆኑን ጠቅሰው አዶቴ አኮዌ መንግስት ማንኛውንም የሚቃወሙትን ሁሉ አሸባሪ በማለት ይፈርጃል ብለዋል። አምነስቲ ኢንተርናሽናል ህዝብ እስከ ፊታችን የካቲት 9/2008 የኢትዮጵያ መንግስት ጥቃቱን እንዲያቆም፣ የታሰሩትን እንዲፈታና የተፈጸሙትን በደሎች እንዲመረምር የተማጥኖ ደብዳቤ ለመንግስት ባለስልጣናት እንዲጽፍ ጠይቋል።
ኦቦ በቀሌ ገርባቲስ ሂዳፍን ባለቅ ተመኒ ጀኒ ጅረኒያ ኦሮሞን አባብያት
ክብራትና ክብራን አድማጮች አብራችሁን እንድትሆኑ እንጠይቃለን። ማለት በችግራችን ማለት ነው። ስቱዲዮ ውስጥ እየተንጸባረቀ ባለው በተቻለ ፍጥነት ይስተካከላል ብለን ተስፋ እናደርጋለን። የቴክኒክ ባለሙያዎቹ ጥረት እያደረጉ ነው ሙሉ በሙሉ ለማስተካከል። የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ተግባራዊ ይደረጋል መባሉን ተከትሎ በኦሮሚያ ከተሞች ከህዳር አጋማሽ ጀምሮ ሲካሄድ የቆየው የተቃውሞ እንቅስቃሴ ዛሬም በተለያዩ ቦታዎች እንደቀጠለ አንዳንድ ያነጋገርናቸው የየአካባቢው ነዋሪዎች እየገለጹልን ነው። በዚህ ጉዳይ ላይ ዝርዝር ዘገባለን፣ እየተጠናቀረ ነው፣ በደረሰን ሰዓት እናቀርባለን፣ የቴክኒኩ ሁኔታም ካገዘን። ለማንኛውም ቀደም ሲል ወዳስተዋወቅ ነው ከዶክተር መረራ ጉዲና ጋር ወዳደረግ ነው ቃለ ምልልስ እንዘልቃለን። አሁን
የተገደሉት የእኛ ቢሮ በመጨረሻ ክል ዝርዝራቸውን አጣርቶ የነበረው ወደ 86 ነው። ከዛ በኋላም ለምሳሌ ሬሳዎች ተገኝተዋል የሚባለው ብዙ ቦታ አለ። ስም የሌላቸው የተሰቁ ተገኘ፣ ጫካ ውስጥ ተገኘ። አሁን ዲላ ዩኒቨርሲቲ አካባቢ ጫካ ውስጥ ሬሳዎች እንደተገኙ፣ ከዛ በኋላ እዚህ አዳማ ዩኒቨርሲቲም ትናንት ነው በቀደም ሁለት ነው ስንት ወጣቶች ተገኝተዋል እንደተባሉ፣ እንዲህ ቁጥሩ በጣም አስቸጋሪ ነው። ብዙ ቦታ በጣም ሰፊ ስለሆነ እና የሚገለውም የሚያስረውም ሰፊ ስለሆነ ቁጥሮቹ በቁጥር ደረጃ እንትን ማድረጉ ያስቸግራል። አንዳንድ ሚዲያዎች የሞታን ቁጥር ከ120 በላይ ያደርጋሉ። ለምሳሌ እኛ ዝም ብለን የሞከርነው ወደ 4000 በላይ ነው በእኔ ግምት። አንዳንድ ሚዲያዎች ግን ወደ 37000 ሁሉ ፌስቡክ ሶሻል ሚዲያ የሚባለው ላይ 37000 ድረስ ሁሉ አንዳንድ የሚወስዱ አሉ። ስለዚህ ችግሩ ደግሞ እኮ ምንድን ነው? አሳሪውም ክፍል መንግስት የሚባለው በጣም ከደህንነት ሚሊሺያ፣ ፌዴራል ፖሊስ እና ሌላም ሰራዊቱም ስለተጀመረ ያስቸግራል ማለት ነው። ይሄ ነው ብሎ ቁጥሩን በትክክል ለማድረግ ዛሬ አስሮ ነገ መፍታት አለ። እንደዚህ አይነት ነገሮችም ስላሉ ቁጥሩ ያስቸግራል። ግን ሰፊ የሆነ ወከባ ስርዓት እየተካሄደ ነው።
ለመሆኑ የፓርቲያችሁ ዋና ጸሐፊ አቶ በቀለ ነጋ ሁኔታ በምን ላይ ነው የሚገኘው? አሁንም
ቢሆን አልፎ አልፎ ያው ደህና ማደሩን ይደውልልኛል በራሱ መንገድ። እስከ ዛሬ ድረስ ደህና መሆኑን እንትን ነው ኢንፎርሜሽኑን አለኝ።
የት ነው ያሉት?
ቤቱ ነው። ከቤት እንዳይወጣ ነው የተዘረገው። ሲቪል የለበሱ እንደሚንቀሳቀሱ የማይታወቁ ፊቶች እዛ አካባቢ ስላሉ ቢወጣ ምን መሆን እንደሚችል ስለማያውቅ በተሰጠው ማስጠንቀቂያ መሰረት በራሱ በቤተሰቡም ላይ ምን እንደማያውቅ ስለገመተ እዛ መቆየቱን መርጠዋል።
ለመሆኑ ከቤት ምንድን ነው? እሺ ቀጥሉ።
እንግዲህ ይሄ ምንድን ነው ትልቁ ችግር ምንድን ነው? አሳሪው ማን ያንን ማስጠንቀቂያ የሰጠው ማን ነው የሚባለውም ክፍል አይታወቅም። ገባ መንገድ ላይ ተጠልፎ ነው
እሱን ነው
ያንን የተሰጠው።
እሺ
ለማና ቤት እንደምትልም አታ መድረክ እዛ ደብዳቤ ጽፈዋል። እንግዲህ ለመንግስት እንዲህ አይነት እንግዲህ ምንድ በተለይ አሁን ባለው ህገ መንግስት ኮሚሽን የሚባል በሀውስ አሬስት የሚባለው ነገር ባለው ህግ ጠይቄ የለም። ስለዚህ ያሰርኩ አካል እንዲህ ከቤታችሁ ጋር ያልኩ ወይ እንደዚህ ያደረግኩ አካል እኔ ነኝ የሚል የለም። የፍርድ ቤት ትእዛዝ የለም። ስለዚህ እንግዲህ ምንድን ነው አስፈራርቶ መግዛት እንደዚህ ነገር አለን እሱ ይመስላል። እና ያንን እንግዲህ ጥሶ መሄድ ማን እርምጃ እንደሚወስድበት አያውቅም። ገባ በራሱ በቤተሰቡ ላይ እንደነገረኝ።
እስቲ ምንድን ነው በትክክል የተባሉት አቶ በቀለ ነገር?
በትክክል የተባሉት የተነገረኝ ለእኔ ወደ ቢሮ ለመሄድ ከቤት ወጣው ወደ 3-4 የሚሆኑ ሰዎች ከቦኝ ገፋፍቶ ወደ መኪና አስገቡኝ። የፍርድ ቤት ትእዛዝና የማዝያ ትእዛዝን ብጠይቃቸው አገባህም አሉኝ። ከዛ በኋላ ከተማ ውስጥ ዞር አድርጎኝ እየደበደቡኝም ሁለተኛ ኢንተርቪው እሰጣለሁ ብለህ ቃለ ምልልስ እሰጣለሁ ብለህ ከተናገርክ በራሴና በቤተሰቤ ላይ ውሳኔ እንደወሰድክ ቁጥር አንተን የምናስርበት ቦታ እና ምክንያትም የለም፣ እንገልሃለን። ከቤትም ወጥተህ ስትንቀሳቀስ ከተገኘ በራሴ ላይ የፈረድኩ አንተነ እንደዛ አሉኝ ነው እንግዲህ በግልጽ በአደባባይ ጽፎም ለሚዲያ የሚያሳወቀው። ለእኔም ከዛሬ ጀምሮ ስልኬም ተቀምቻለሁ፣ መገናኛም የለኝም፣ እንዲህም ተብያለሁ ብሎ የተነገረኝ ይህንን ነው።
ስልካቸውን ማን ነው የቀማቸው?
እነዚሁ ሰዎች እነዚሁ ማለ ሲቪል ልብስ የለበሱ ማንነታቸው የማይታወቅ ግን የመንግስት አካል ነን ወይም ፖሊስ ነን ያሉ ሰዎች
እቤታቸው እናንተ በአካል ሄዳችሁ ለማየት ሞክራችኋል? መቼም እኚህ ሰው የፓርቲ መሪ ናቸው፣ ዋና ጸሐፊ ናቸው አይደለም?
ልጆች ለማግኘት ማን ነው ይሞክራሉ፣ እኛ አባላት ማለት ነው። ችግሩ ግን ምንድን ነው? ይህ እንግዲህ መንግስት ከሆነ መንግስት ብለን ትችላለህ። ከዛ ውጪ እንዲህ በእንዲህ አይነት ሁኔታ እንንቀሳቀስ ችግር የበለጠ እንዳይፈጥርበት በመስጋት እዛ አካባቢ እንትን አንልም ማለት ነው። ደህንነቱ እስካወቅን ድረስ ይሄ አካል ምን እርምጃ እንደሚወስድበት አናውቅም። ገባ? አትገናኝ፣ እንዲህ ኢንተርቪው አትስጥ፣ ከቤት አትንቀሳቀስ፣ እንዲታደር ካደረክ ግን ውሳኔ የራሴ ነው ብሎ ማስጠንቀቅ ስለተሰጠው አሁን ባለው ኢትዮጵያ ሁኔታ ደግሞ ያንን አልፎ መሄድ የቸገረው ይመስላል። እና ያንን እንግዲህ እኛም ሄደን ደህንነት እስካወቅን ድረስ ከዛ በላይ መሄዱ ምን ይጠቅማል የምለው ነው። ዞሮ ዞሮ ግን በመድረክ ስም በግምት ይመለከተዋል ላልነው የመንግስት አካል ደብዳቤ ጽፈናል።
እና ምን ተባላችሁ?
ምንም፣ እስካሁን ምንም።
ተከታትላችኋል?
መከታተሉ እንግዲህ ምን ነው ታስገባለ። ለነገሩ እኔ አይደለም በመድረክ ነው የተጻፈው። የየት መልስ የተሰጣቸው እስከዛሬ ድረስ ምንም አልሰማሁም። ትናንት ነው የተጻፈው።
ዶክተር መረራ የፓርቲ ዋና ጸሐፊ ማለት የፓርቲው ቁልፍ ሰው ነው ራሱ ማለት ነው። እና ብዙ ደግሞ የአመራር አባሎቻችሁ እንደዚሁ በቁጥጥር ስር እንደዋሉ እየተዋከቡ እንደሆነ ነግረውኛል። ከዚህ ቀደምም በሰጧቸው መግለጫዎች ተናግረዋል፣ ዛሬም ነግረውኛል። እና የኦፌኮ የራሱ ህልውና ለመሆኑ በምን ሁኔታ ላይ ነው የሚገኘው?
እንደ ቅድም እንግዲህ ማን ነው ከዚህ በፊትም እንዳልኩኝ ከስራ አስፈጻሚ ኮሚቴ አባላት ሶስት ታስረዋል። ተቀዳሚ ምክትል ሊቀመንበሩ በቀሌ ገርባ፣ ረዳት ዋና ጸሐፊው ደጀኔ ጣፋ፣ የወጣት ሊግ ምክትል ኃላፊው ጉርሜሳ አያነው የሚባል እነዚህ ሶስቱ ከስራ አስፈጻሚ ነው የታሰሩት። በተለይም የበለጠ ኢላማ የተደረጉት የወጣት ክንፋችን ነው። ሊቀመንበሩ ደስታ ድንቃ የሚባል የመድረክም ወጣት ሊቀመንበር ነው። የኦፌኮም ወጣት ሊቀመንበር ነው። የሁለቱም ነው። እሱ ታስረዋል። የህዝብ ግንኙነት ኃላፊ የነበረው አዲሱ ቡላላ የሚባል ታስረዋል። ዳሙ ቀደም ብሎ ደረጀ መርጋ የሚባል የድርጅት ጉዳይ ኃላፊ ታስረዋል። ኦዲት ክፍል ኃላፊም የሆነ አለሙ አብዲሳ የሚባል ታስረዋል። የዩዝ ሊግ አባል የሆነ ከአምቦ ዩኒቨርሲቲ አስተማሪ ጫላ ደየሳ የሚባል ታስረዋል። በቀደም የማዕከላዊ ኮሚቴ አባል የሆነ የቦረና ዞን ቁጤ ሳፈይ የሚባል ከሌሎች የኛ አባላት ጋር ብሌሆራ ወይም ሀገረ ባረብ ጥንበል አካባቢ ታስረዋል። አርሲና ገሊል ላይ ባለፈው ዝግ ግንቦት ምርጫ ተወዳዳሪ የነበረ ታስሯል። ወለጋ፣ አብዛኛው ሸዋ፣ ጅማ እንዲህ ተወዳዳሪ የነበሩ ታዛቢ የነበሩ ኢላማ እንደተደረጉ ማስጠንቀቂያ ማዋከብን እስራትን እየደረሰባቸው እንደሆነ ሪፖርት እየደረሰን ነው።
በኢትዮጵያ ሕገ መንግስት መሰረት አንድ ሰው በተያያዘ በ48 ሰዓታት ውስጥ ፍርድ ቤት መቅረብ አለበት እና እነዚህ ሰዎች እስካሁን ድረስ ቀርበዋል ዳኛ ፊት?
በቤተሰብ በኩል የሰማሁት ጉርሜሳ አያነው የሚባል ትንሽ ከሌሎቹ ቀደም ብሎ የታሰረ ፍርድ ቤት ቀርቦ ምንድን ነው የሚባለው 28 ቀናት የሚባል ነገር አለ። አንድ ወር
ጊዜ ቀጠሮ፣
የምርመራ ጊዜ ፍርድ ቤት አቅርቦ ያ እንደተሰጣቸው ሰምቻለሁ። ሌሎቹ ግን የወሬ ደስታ የሚባለው ወስዶት ያድርጉ ሳይወስዱት ያድርጉ እንደዚሁ አይነት የአንድ ወር ጊዜ ቀጠሮ እንደተጠየቀበት ሰምቻለሁ። ሌሎቹ ግን ምን እንደተደረጉ ፍርድ ቤት ይውሰዷቸው አይውሰዷቸው ምንም የታወቀ ነገር የለም። እስካሁን ድረስ ቤተሰብ ማየት አልቻሉም። ምግብ ብቻ ቤተሰብ ምግብ ያቀብላል፣ ልብስ ያቀብላል።
ዶክተር መረራ እርሶ የኦፌኮ ሊቀመንበር ኖት፣ መሪው ኖት። ማን ነው ለመሆኑ እነዚህ በኦሮሚያ ውስጥ እየተካሄዱ ያሉ እንቅስቃሴዎችን የሚያደራጀው የሚመራው ሰልፎቹን የሚያነሳሳው ማን ነው?
የተደራጀ አመራር ያለ አይመስለኝም።
እሺ እስቲ
መንግስት እንግዲህ ኦነግንም ይከሳል፣ ግንቦት ሰባትንም ይከሳል፣ እኛንም ይከሳል፣ ብዙ አካባቢ ነው የሚከሰው። እኔ እንደሚገምተውና እንደማየው አንዱ ሌላውንም እያየ በተለይ ሶሻል ሚዲያ እና በህዝባዊ ብሶት እየታገዘ የሚደረግ እንቅስቃሴ ይመስለኛል ማለት ነው። ብዙ ጊዜ እኔ 99% ማለት ይቻላል ከሆነ በኋላ ነው የሚሰማው። እዚህ ቦታ እኮ እንደዚህ ተደርጓል ብሎ ይደውሉልናል። ማን አንቀሳቀሰ ምናን ህዝቡ፣ ወጣቱ፣ በተለይ ተማሪው እዚህ ዩኒቨርሲቲ፣ እዛ ዩኒቨርሲቲ ይባላል። ከዚህ መንግስት ጋር የተሰላቸ ሁሉ በተለያየ ደረጃ እየተሳተፈበት ነው። ሰዎች የጋራ መፈክር የማሰማታቸው በቀላሉ የመሰባሰባቸው ሁለት ነገሮችን ማውጣት ይቻላል። አንዱ የሶሻል ሚዲያ ነው፣ ሌላው ደግሞ ህዝባዊ ብሶት የተዳመሩ ይመስላሉ ማለት ነው።
ዶክተር መረራ እርስዎን አንድ ለራስዎ ብሎ ማንሳት የምፈልገው ጥያቄ አለ። እንደ አንድ ፖለቲካ ሳይንስ ምሁር፣ እንደ አንድ ኦሮሞ ዜጋ፣ እንደ ፖለቲካ ፓርቲ መሪ እነዚህን ጥያቄዎች ሰብሰብ አድርገው ሲመለከቷቸው እርሶ አንድ ሁለት ሶስት ተብለው የሚቀርቡ ጥያቄዎች አሉ? በጥቅሉ የፍትህ የእኩልነትና የዲሞክራሲ ጥያቄ ከማለት ይልቅ አንደኛ ይሄ ጥያቄ እንዲመለስ እንፈልጋለን፣ ሁለተኛ ይሄ፣ ሶስተኛ ይሄ ብለው ሊያስቀምጡልኝ የሚችሏቸው ጥያቄዎች አሉ? የነጠሩ ጥያቄዎች
ማስተር ፕላኑ ከሞላ ጎደል አሁን ህዝብ ሳይወያይበት አሁን በሚባልበት መንገድ በተለይ ይሄ የመሬት ዘረፋ ብዙ ኦሮሞዎችን እንደሚታወቀው ከአንድ አመት ተኩል በፊትም ብዙ ወጣቶች ያለቁበት ነው። ያ ማስተር ፕላን አሁንም ቢሆን በጓዳ በርም እንደገና መልሶ ማምጣት የተደረገ የካድሬዎች ጨዋታ ነው። ማስተር ፕላኑ እንደ መነሻ ሁኔታዎችን የቀሰቀሰ መነሻ ማድረግ ይቻላል። ዋና ጉዳይ ግን እኔ የማየው ሰፊ የሆነ የህዝብ ብሶት አለ። ለምሳሌ የአስተዳደር ብልሹነት፣ የስራ አጥነት። ለምሳሌ ወጣቶች ከየዩኒቨርሲቲው በየአመቱ ወደ 100,000 ወደ ምን ዲግሪ ተሸክሞ ይወጣሉ። ከዛ ውስጥ አንድ አራተኛው እንኳን ስራ አያገኝም። ስራ የሚያገኘውም ደግሞ የካድሬ ወንድም ይህት ምን እየተባለ ነው? ለኢህአዴግ ፎርም የሞላ ነው የአባልነቱ። ስለዚህ ሰፊ ወጣት ዲግሪ ተሸክሞ ገብቶ እንዳያድ ዲግሪ አለው ስራ፣ በዛ ዲግሪ እንዳያገኝ ደግሞ ስራ የለም። በዚህ ደግሞ የኢህአዴግ ምርጥ ልጆች ናቸው። ሰፊ የሆነ የአስተዳደር ብልሹነት አለ። ሰፊ የሆነ ሙስና አለ። በተለይ ካድሬ የካድሬ አስተዳደር ከላይ እስከታች ድረስ ተዘርግቷል። ይሄ አስተዳደር አፍ እንጂ ጆሮ የለውም የሚባል አይነት ነገር ነው። ጨርሶ የህዝብ የሚያሰማውን ችግሩን፣ ብሶቱን፣ ህልሙን፣ ምኑን አይሰማም። ከላይ የተሰጠውን ብቻ ስራ ላይ የግድ አውላለሁ ብሎ የሚንቀሳቀስ ነው። ስለዚህ የብዙ ነገሮች ጥርቅም ይመስለኛል። ስለዚህ አንድ ሁለት ለማለት ካስፈለገ የብልሹ አስተዳደር፣ ህዝብ ያልመረጠው መንግስትና ካድሬ፣ የግድ ህዝብን ይገዛለሁ ብሎ መንቀሳቀስ፣ የህዝብን ብሶት የማይሰማ አስተዳደር፣ በህዝብ ጫና ላይ በጉልበት የመጫን የህዝብን ጥያቄዎች የማይመልስ አስተዳደር መኖር፣ ሙስና በኢትዮጵያ ደረጃ በኢትዮጵያ ታሪክ ባልታየ መንገድ እየሰፋ መምጣት፣ ወጣቶች በተለይ በሀገራቸው ጨርሶ ተስፋ የማጣት ነገ ተነጎዳ ያልፍልኛል፣ በዚህ ሀገር አልፎልኝ እንደ ተከብሬ እኖራለሁ የሚል አይነት ስሜት ማጣት፣ አጠቃላይ ነጻነት ማጣት ይታያል እኮ። ወጣት ሊቢያ እኮ ሄዶ ሲታረድ፣ ደቡብ አፍሪካ ሄዶ በጅብ ሲበላ፣ ወደ የመን ወደ ምን እኮ ጦርነት እየተደረገ እዛ ሄዳለሁ ብሎ የባህር ሲሳይ ሲሆን ያለው እኮ የኢትዮጵያ መንግስት እኮ አልሰማም ብሎ ነው እንጂ ብዙ ፍንጮች አሉ። በተለይ የወጣት ብሶት አርሶ አደሩም ቢሆን ግብር አምጣ፣ የማዳበሪያ ዋጋ፣ የኑሮ ውድነት፣ ሁሉም ነው እየተነካካ ያለው እና የብዙ ነገሮች የፖለቲካ፣ የኢኮኖሚ፣ የማህበራዊ ችግሮች በጋራ የፈጠሩት ችግር ይመስለኛል። በዛ ማጠቃለል ትችላለህ። ይህንን እናንተም አደራችን ልታስተላልፉልን ጥሩ ነው። ዋናው ሰላማዊ እና ህጋዊ እንቅስቃሴ የሚያደርጉትን ኃይሎች ኢላማ አድርጎ መንቀሳቀሱ ማንንም አይጠቅምም። ኢህአዴግም በዚህ በትክክል እንዲያቅ አደራላለሁ።
ዶክተር መረራ፣ ኦፌኮ ምናልባት እኔ እስከማውቀው ሌላ መረጃ ካልሰጡኝ በስተቀር በህጋዊነት ተመዝግቦ ኢትዮጵያ ውስጥ በይፋ እየተንቀሳቀሰ ያለ ብቸኛው የኦሮሞ ተቃዋሚ ድርጅት ነው እና አሁን ባለው ሁኔታ እርስዎ በሚገልጹልኝ ሁኔታ አባሎቻችን እየታሰሩ ናቸው ባላችሁት ሁኔታ የፓርቲዎ እጣ ፈንታ ምንድን ነው? ምንድን ነው ፓርቲዎ ያለበት ሁኔታ እና አሁን ምንድን ነው ወደፊት የሚጠብቀው?
የእኛ ድርጅት ምርጫው ህጋዊና ሰላማዊ ትግሉን መቀጠል ነው። ከኢትዮጵያ መንግስት ጋር ቅድም እንደጋግመ እንዳልኩ መደራደር እንፈልጋለን፣ መነጋገር እንፈልጋለን። ይሄ ወከባ፣ ስርዓቱ፣ ግድያው እንዲቆም እንፈልጋለን። ለሚመለከታቸው ይሄ ሁሉ ስናሳውቅ ነበር፣ አሁንም እናሳውቃለን። ይሄ ድርጅት በህጋዊ መንገድ መንቀሳቀስ አይችልም። ከዛሬ ጀምሮ ይሄ ድርጅት እንደ ድርጅት ህልውናው ማብቃት አለበት ብሎ የኢትዮጵያ መንግስት እስኪወስን ድረስ የእኛ ምርጫ አንድ ሰው ይቅር ሁለት ሰው ይቅር ህጋዊና ሰላማዊ ትግላችን እንቀጥላለን። ሰው ታሰረ፣ ሰው ተገደለ ብለን ህጋዊና ህዝባዊ ትግላችን የምናቆምበት ምክንያት የለም። ትግሉ ይቀጥላል።
አሁን ባለው ሁኔታ በየደረጃው ማለት ነው ፓርቲው በተሳካ ሁኔታ በመደበኛ ሁኔታ መንቀሳቀስ በሚችልበት አቋም ላይ ነው ያለው?
እንዳልሆነ እያየን ነው። ነገር ግን ምርጫው ምንድን ነው? ነው ምርጫው ትግሉን አቁሞ እጅ ሰብስቦ ቤት መቀመጥ ወይም ለህዝባችን ቃል በገባ ነው መሰረት ህጋዊና ሰላማዊ ትግላችን እስከቻለ ድረስ መግፋት ነው።
የአቶ በቀለ ገርባን ነገር ትሰማላችሁ? ለመሆኑ በምንም በኩል ይሁን
በተለያየ መንገድ እንግዲህ እንሰማለን። ቤተሰብም ቢሆን ማወቅ አልቻለም። ማዕከላዊ እንዳለ አረጋግጠናል። በተለያየ መንገድና በስንቅ በኩል ሳይኖችና ልብሶች ናቸው እንግዲህ የሚመሰክሩት። እሱ የሚለብሰው ልብስ ወይም ከቤተሰብ የተሰጠው ሳይን ከተመለሰ ቤተሰብ ልብስና ሳይን ይለያል። እስካሁን ድረስ ግንኙነቱ በዛ ነው ማለት ነው።
ዶክተር መረራ ጉዲና ለሰጡኝ ማብራሪያና ለጊዜው በጣም አድርጌ አመሰግናለሁ።
እኔም ለተሰጠኝ እድል አመሰግናለሁ።
አድማጮች፣ አሁን ወደ ቀጣዩ የመጽሔት ትንታኔ ርዕስ እናልፋለን። በመቶዎች የሚቆጠሩ የካሜሩን ወጣቶች ዛሬ በዋና ከተማዋ ያውንዴ የሚገኝ ፖሊስ ጣቢያ አጥቅተው ቢያንስ አንድ ሰው ሲሞት አያሌ ሌሎች ቆስለዋል። የወጣቶቹ ተቃውሞ የሀገሪቱ ፖሊሶች ያለአግባብ ኃይል በመጠቀም የሰብአዊ መብቶችን ይጥሳል የሚል ነው ይላል ዘጋቢያችን ሞኪ ኤድዊን ኪንዴዛ ከያውንዴ በላከው ሪፖርት። አዳነች ፍስሐየ ታቀርበዋለች።
በመቶዎች የሚቆጠሩ ወጣቶች ከያውንዴ ገበያዎች ትልቁ የሚገኝበት የሞኮሎ ፖሊስ ጣቢያን ሲያጠቁ ነው የሚሰማው። አንዳንዶቹ አገር ውስጥ የተሰራ ጠመንጃ፣ ገጀራና ድንጋይ ይዘዋል። በንግድ ሥራ የሚተዳደሩ ዘኬ ማሪያ የተባሉ ሴት በተቃውሞው ከተሳተፉት መካከል ናቸው። እኛ ፖሊሶች የሚፈጽሙትን የጭካኔና የማስፈራራት ተግባርን ነው የምንቃወመው ብለዋል። ፖሊሶች እዚህ መጥተው ሰዎችን ያዋክባሉ፣ ይደበድባሉ። ሰዎችን ስለሚገድሉና በሚፈጽሟቸው ተግባሮች ምክንያት በፖሊሶች ላይ ቁጣ አለብን። ባለፈው ጊዜ እዚህ መጥተው አንድን ሰው ገደሉ ነበር ያሉት በአካባቢው ከፍተኛ ስልጣን ያላቸው የፖሊስ ኃላፊ ፎርሷ ማርቲን ክሎድ። ወጣቶቹ ከፖሊስ ጋር በተደረገ የተኩስ ልውውጥ የተገደለ ወጣትን እየተበቀሉ ነው ብለዋል። ተጠርጣሪው ሰው የሞተው ገበያ ላይ ከአንዲት ሴት ገንዘብ ነጥቆ ፖሊስ ሊያስረው ሲል እምቢ በማለቱ ነው ይላሉ። ፖሊሶች ጥቃቱ ወደ ሌሎች ገበያዎችም ሊስፋፋ ይችላል የሚል ስጋት እንዳላቸው ክሎድ ገልጸዋል። ጥቃቱ ከዋናው የፖሊስ ጣቢያ በአካባቢው ወዳሉት የፖሊስ ቦታዎች መስፋፋት ቀጥሏል። በገበያዎች ተጨማሪ ፖሊሶች እንዲመደቡ መጠየቃቸውን የፖሊስ ባለሥልጣኑ ገልጸዋል። በአካባቢው ያሉ ከፍተኛ የመንግሥት ባለሥልጣን የምፔን ኦስማን ፖሊሶች በወሰዱት እርምጃ ምክንያት በአካባቢው ሰላም እየተመለሰ ነው፣ የንግድ ስራዎችን በቅርቡ ስራቸውን መቀጠል ይኖርባቸዋል ብለዋል። ትራንስፓረንሲ ኢንተርናሽናል የተባለው ስለ ሙስና ጉዳይ የሚከታተለው ዓለም አቀፍ ተቋም ካሜሩን ከሰሃራ በመለስ ካሉት የከፋ ሙስና አለባቸው ከሚባሉት የአፍሪቃ ሀገሮች አንዷ ናት። ፖሊሶችም እጅግ ሙሰኞች ከሚባሉት መካከል ናቸው ብለዋል።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የቴክኒክ መሳሪያዎቹ አሁንም አልፎ አልፎ ችግር ያለባቸው ስለሆነ ይቅርታ እንጠይቃለን፣ ምናልባት በየጣልቃው ለሚያጋጥሙ ችግሮች። በነገራችን ላይ ቀደም ሲል ከኦፌኮ ሊቀመንበር ከዶክተር መረራ ጉዲና ጋር ካደረግነው ቃለ ምልልስና በዜናዎቹ ከሌሎችም እንደዚሁ የፕሮግራማችን ተሳታፊዎች የሚቀርቡልንን አስተያየቶች አስመልክቶ ከኢትዮጵያ መንግስት የሚሰጥ ምላሽ ካለ ለመጠየቅ ተደጋጋሚ ሙከራዎችን እያደረግን ነው። ዛሬ እስከ ምሽቱ ድረስም ብዙ ሙከራዎችን ስናደርግ ቆይተናል። ለዛሬ አልተሳካም። ትናንትም ዛሬም እንዲሁ ስንሞክር ነበረ። ነገም እንቀጥላለን። ባገኘን ጊዜ አስተያየቶቻቸውንና የሚሰጧቸውን ምላሾች ይዘንላችሁ እንቀርባለን።
ወደ ቀጣይ ዝግጅቶች እናልፋለን። የክርስትና ምእመናን በድጋሚ እንኳን ለብርሃነ ልደቱ አደረሳችሁ።
ቀሪውን የምሽቱን ዝግጅታችንን ብልሽቱ ምኑም የኮረኳኮመውን ክፍለ ጊዜ ከዕለተ ገናው ካቀናበርናቸው ዝግጅቶች ጋር እናመሻለን። አሴምና ገናይ እንኳን አደረሳችሁ።
የአባቶችን መልእክት እነሆ።
ከዚህ በመቀጠል ብፁዕ አቡነ ፋኑኤል የዋሽንግተን ዲሲ እና የካሊፎርኒያ አህጉረ ስብከት ሊቀ ጳጳስ የብርሃነ ልደቱን ቃለ ቡራኬ ያሰሙናል።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን ኢትዮጵያ እንዲሁም በመላው ዓለም ለምትገኙ የክርስትና እምነት ተከታዮች ለሆናችሁ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላምና በጤና በሕይወትና በበረከት ጠብቆ አደረሳችሁ። ዮም ተወልደ መድህን፣ ዛሬ የዓለም መድኃኒት የዓለም መድህን የሆነ መድኃኒታችን ኢየሱስ ክርስቶስ ተወለደ። አባቶቻችን ነቢያት የተናገሩት ቃል ዛሬ ተፈጸመ። ኢሳይያስ በሰባተኛው ምዕራፍ 14ኛ ቁጥር ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ብሎ የተናገረው ትንቢት ተፈጻሚነት አገኘ። መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከእመቤታችን ከቅድስት ድንግል ማርያም በድንግልና ተወለደ። ያ 5500 የመከራ የጨለማ ዘመን አለፈ። ኢሳይያስ እንዳለው በዘጠነኛው ምዕራፍ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለኖሩም ብርሃን ወጣላቸው ይላል። ብርሃን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ጨለማ የተባለውን ዘላለማዊ ሞት ከኛ ላይ አጠፋልን፣ ደመሰሰልን። ስለዚህ ነው በዚህች ሌሊት እረኞች ከቅዱሳን መላእክት ጋር በአንድነት ሆነው እግዚአብሔርን በመዝሙር አመሰገኑ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ ብለው ዘመሩ ይላል። ይህ በመላእክት የተዘመረ መዝሙር ዛሬ ለዓለማችን ከፍ ብሎ ሊሰማና ሊዘመር የሚገባው እውነተኛ መዝሙር እውነተኛ ምስጋና ነው። ዛሬም ለምድራችን ሰላም ያስፈልጋል። ሰላም ከሌለ አምልኮትን መፈጸም አይቻልም። ሰላም ከሌለ ትውልድ የለም። ሰላም ከሌለ ዕውቀት የለም። ሰላም ከሌለ ምርት የለም። ሰላም ከሌለ እድገትና ብልጽግና የለም። በአጠቃላይ ሰላም ለሰው ልጆች እጅግ አስፈላጊ ነው። ስለዚህ ነው መድኃኒታችን ኢየሱስ ክርስቶስ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ እኔ ሰላሜን እሰጣችኋለሁ፣ ሰላምንም ከእናንተ ጋር እተዋለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ 14 እንደተናገረው እሱ የሰጠን ሰላም ፍጹም ሰላም ነው። ይህንን ሰላም ማንም ሊሰጠን አይችልም። ይህንን እውነተኛ ሰላም ዓለም ሊሰጠን አይችልም። የዓለም ሰላም ውስን ነው። ዓለም ለምትሰጠን ሰላም ስፍራና ቁጥራ ነው። መድኃኒታችን ኢየሱስ ክርስቶስ ግን እውነተኛውን ሰላም ይሰጠናል። ስለዚህ ዛሬ ለምድራችን ይህ ሰላም ያስፈልጋታል። ዓለማችን ሁሉ በፍርሃቱና በጭንቀት ውስጥ በችግር ውስጥ ትገኛለች። ይህም የሆነበት ምክንያት ሰዎች ከክርስቶስ ሰላም እየራቅን ነው። ሰዎች ከክርስቶስ ሰላም በራቅን ቁጥር መከራና ችግር በዓለም ይገጥመናል። ስለዚህ ሰላም ዛሬ ሰላም ለቤተ መንግስት፣ ሰላም ለቤተ ክህነት፣ ሰላም ለቤተ ህዝቡ በእጅጉ አስፈላጊ ነው። ስለዚህ ነው ሰላማችን ኢየሱስ ክርስቶስ ይህንን ሰላም ሊሰጠን ይህንን ነጻነት ሊሰጠን ለእኛ ሲል ሰው መሆን የማይገባው አምላክ ሰው የሆነበት ምክንያት ይሄ ነው። ስለዚህ ዛሬም ለእረኞች እንደተነገረ መልአኩ በእረኞቹ የነበረውን ፍርሃታቸውን እንዳስወገደ ሁሉ ዛሬም ከምድራችን ላይ ይህንን ፍርሃት ያስወግድልን። የእግዚአብሔር ወገኖች፣ ሀገራችን ኢትዮጵያ በዚህ ጊዜ እንደምናስበው በዝናብ እጦት ምክንያት ሀገራችን እጅግ የከፋ ረሃብ ገብቷል። ይህንን ረሃብ ከሀገራችን እንዲያነሳልን እንጸልይ። እኛም ደግሞ ለወገኖቻችን እጃችንን እንዘርጋ፣ እንጸልይላቸው፣ የምንችለውን ነገር ሁሉ እናድርግ። ይህ ከሆነ የክርስቶስ ሰላም ከኛ ጋር ይሆናል። ክርስቶስ ያስተማረን ይሄንን ፍቅር ነው። ክርስቶስ ያስተማረን ይሄን መተሳሰብ ነው። ክርስቶስ ያስተማረን ይሄን መተዛዘን ነው። ክርስቶስ በቤተልሔም ዋሻ ያሳየን ይሄንን ትህትና ነውና ለወገኖቻችን ትህትናን እናድርግ። ለወገኖቻችን በጎ ነገርን እናድርግ። ይህ ከሆነ ክርስቶስ በእኛ ልቦናም ዛሬ ተወልዷል ማለት ነው። ስለዚህ በቤተልሔም የተወለደው አምላካችን መድኃኒታችን ኢየሱስ ክርስቶስ ሰላምና ፍቅርን ለዓለማችን ለምድራችን ይስጥልን። ሀገራችንን ኢትዮጵያን ይባርክልን። ለሕዝቦቿ ፍቅርና አንድነትን፣ ለመሪዎቿ ፍቅርና አንድነትን ማስተዋልን ይስጥልን። እግዚአብሔር አምላክ በዓሉን የሰላም የፍቅርና የበረከት የአንድነት በዓል ያድርግልን። አሜን።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዋሽንግተን ዲሲና የካሊፎርኒያ አህጉረ ስብከት ሊቀ ጳጳስን ብፁዕ አቡነ ፋኑኤልን ነበረ የሰማችሁት። በመቀጠል ደግሞ ቄስ ዋቅስዩም ይዶሳ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚደንት የገና የዕለተ ልደት መልእክታቸውን ያስተላልፉልናል።
በሀገር ውስጥም በውጭም ሀገር ያሉ ክርስቲያን ኢትዮጵያውያን፣ መላው የሀገራችን ሕዝቦች በዚህ የጌታችን የኢየሱስ ክርስቶስ መወለድን እያሰብንና እያከበርን ባለንበት በአሁን ሰዓት በዚህ በ2008 ላይ ለሕዝቦቻችን የምንመኘው ጌታችንና መድኃኒታችን ኢየሱስ ክርስቶስ በብሉይ ኪዳን ተስፋ እንደተገባው የሰላም አለቃ እንደሆነ፣ ለሰላሙም ፍጻሜ የሌለው አምላክ እንደሆነ፣ ይህ አምላክ ከሰው ጋር ለመሆን እግዚአብሔር ወደ ዓለም እንደላከው የሚናገረውን የእግዚአብሔርን ቃል መሰረት በማድረግ ያላችሁበት ይህ በዓል የሰላም የጤና የእግዚአብሔርን በረከት የምንቀበልበት በዓል እንዲሆንልን እንዲሆንላችሁ ምኞቴ መሆኑን ለመግለጽ እወዳለሁ። በተለይም ደግሞ ልክ ከእግዚአብሔር ቃል እንደምናነባው የጌታ ኢየሱስ ክርስቶስ ወደዚህ ዓለም መምጣት ሰላም በምድር እንዲኖር እንደዚሁም ደግሞ ለሰው ልጆች እግዚአብሔር ያለው በጎ ፈቃድ እንዲፈጸም ነውና በምድራችን በሕዝቦቻችን መካከል ሰላም እንዲሆን ምዕመናን በያላችሁበት ሁሉ እንድትጸልዩ፣ አልፎም ደግሞ በረሃብ እየተጎዱ ያሉትን ወገኖች እግዚአብሔር ከሰጣችሁ በማካፈል ከነዚህ ወገኖቻችን ጋራ በመሆን እግዚአብሔርን እያመሰገናችሁ እየጸላችሁ እየጸለይን አብረን ይህንን በዓል እንድናሳልፍ አጠራ ለማለት ፈልጋለሁ። እግዚአብሔር በዓሉን የተባረከ በዓል የበለጠ ወደ ጌታ ኢየሱስ ክርስቶስ መወለድ ምስጢር የምንደርስበት በዓል ያድርግልን። እግዚአብሔር ይባርካችሁ።
ብፁዕ አቡነ ሉቃስ የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊም እንዲሁ ቡራኪያቸውን ሰጥተዋል።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ናይ ጐይታናን መድሓኒናን ኢየሱስ ክርስቶስ ልደት ዘበነ ዮሐንስ 18
ብፁዕ አቡነ ሉቃስ በዚሁ የልደት ቀን መልእክታቸው በሀገር ውስጥና በውጭ ያላችሁ የኤርትራ ሕዝብ ዛሬ ታህሳስ 28 እንኳን ለልደተ ክርስቶስ አደረሳችሁ ብለዋል። እንዲሁም እንኳን አደረሰን ብለዋል። እንዲሁም በየእስር ቤቱም የትም ቦታ ያላችሁ ሁሉ ዘመኑ የተስፋና የብርሃን ዘመን ይሁንላችሁ ብለዋል። ብፁዓን አባቶችን ስለ ቃለ ቡራኪያቸው እናመሰግናለን። ክቡራትና ክቡራን አድማጮች፣ ሌሎችም ከኢትዮጵያ ከብዙ አካባቢዎች የተቀናበሩ ዝግጅቶች ከአባቶችም የደረሱን መልእክቶች አሉን። ዛሬም እንኳን ባይደርስ በሰዓትም በመሳሪያውም ምክንያት በተከታታይ ባሉ ቀናት ይዘንላችሁ እንቀርባለን መልእክቶቻቸውን። እንዲሁም በተለያዩ ዝግጅቶች በተለያዩ የኢትዮጵያ አካባቢዎች እየተከበረ ነው ይህ ዕለተ ገና። ለዛሬ ተከታዩን ሙዚቃ ደግሞ እንጋብዛችሁ። Thank you. እስቲ በገና ጨዋታ አይቆጡን ጌታና ከአስተያየቶቻችሁ አንዳንዶቹን እናሰማችሁ።
ሄሎ
ሄሎ፣ ጤና ይስጥልኝ። እንኳን አደረሳችሁ።
እንኳን አብሮ አደረሰን።
ከአሜሪካ ድምጽ ሬዲዮ ነበር የምደውለው።
እሺ፣
እንደምን አላችሁ? በዓል እንዴት ነው?
ደህና ነው። እንዴት ናችሁ እናንተ?
ደህና ነን፣ ደህና ነን። በዓል ጥሩ እያከበራችሁ ነው?
አዎ። ምን ራንደምሊ ነው ዝም ብለሽ የደወልሽ?
አዎ።
ማን ልበል?
እኔ መስታወት እባላለሁ።
እሺ መስታወት፣ እንዴት ነሽ?
ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በዓሉ ጥሩ እያሳለፋችሁ ነው? እንዴት ነው ሞቅ?
አዎ። ቁጥሩን ነው አገሩንም ጨምረሽ ነው ዝም ብለሽ የደወልሽው?
ያገኘ ነው ቁጥር ጋር ነው ዝም ብለን እየደወልን
ነው። እንግዳው ባህር ዳር ነው የደወልሽ?
አዎ። እሺ፣ ባህር ዳሮች እንኳን አደረሳቸው።
አዎ፣ እንኳን አብሮ አደረሰን። እናንተ ጋርስ እንዴት ነው? ደህና እየተከበረ ነው?
አዎ፣ ደህና ነው፣ ምንም አይልኝ። የእኛ ተደባልቋል፣ ከፈረንጆቹ ጋርም ከእኛ ጋር ሁሉም ለማክበር እንጥራለን። እንግዲህ
እኮ እናንተ እኮ በሁሉ ነገር እድለኛ ናችሁ እኮ። ሁለቴ ነው ሁሉ ነገር የምታከብሩት።
ሁለቴ? አዎ፣ እውነት ነው፣ እውነት ነው። ግን ማን እንደ አገር ሽታው፣ ዶሮ፣ ዳቦ፣ ሁሉ ነገር።
አዎ እኮ ኒው ይርን ሁለቴ ታከብራላችሁ፣ ክሪስማስን ሁለቴ ታከብራላችሁ። ኧረ እናንተ በብዙ ነገር ነው የታደሏችሁ። በእናትሽ ማፌ
የሞከረ
እዛ ላይ አመት በዓሉ የሚከበር አሜሪካ ነው። ኧረ በስንቱ። እሺ፣ እና ባህር ዳር እንግዲህ ያው ደህና ነው ሰው። በእኛ አገላለጽ የቅርጫ ስጋ የሚባል ታውቂያለሽ? በሬ ታርዶ የሚከፋፈሉት ነገር።
በደንብ ነው የማውቀው።
አዎ፣ እንደዛ የቅርጫ ስጋ በሌሊቱ ነው ሁሉም ያረደ የተከፋፈለው። እሱን በየቤቱ አስገብቷል። አንዳንዶች ደግሞ በግ አርደዋል። እና እንግዲህ ባህላዊ ጠላም አለን።
እሺ።
አሁን በአጋጣሚ ድራፍት ቤት አጠገብ ቁሜ ነው አንቺ የደወልሽ።
ድራፍቱስ እንዴት ነው?
አዎ፣ እየተሸጠ ነው። ሙዚቃው ምናምን አይሰማሽም?
ይሰማኛል፣ ጫጫታው
እኮ በደንብ ሙዚቃው በትልቅ ስፒከር ተለቆ ምናምን ነው።
እንግዲህ የተከበራችሁ አድማጮች፣ እንደገለጽንላችሁ ቀደም ሲል ሰሞኑንም ይዘንላችሁ እንቀርባለን። እንዲህ አይነት ጭውቶች መልእክቶቻችሁም ብዙ ናቸው። አሁን መሳሪያችንም እንደዚሁ እየተነጫነጨ ስለሆነ እስቲ የማጠቃለያ ዜና አሰምተን እንሰናበታችሁ። ሰሎሞን፣
ጅቡቲ ቴህራን በሚገኘው የሳውዲ አረቢያ ኤምባሲ ላይ የደረሰውን ጥቃት ተከትሎ ከኢራን ጋር የነበራትን ዲፕሎማሲያዊ ግንኙነት አቋርጣለች። ጅቡቲ በውጭ ጉዳይ ሚኒስቴርና በዓለም አቀፍ ትብብር ቃል አቀባዩ በኩል ትላንት ባወጣችው መግለጫ የመንግስቱ ቃል አቀባይ በቴህራንና በማሻድ የደረሱትን ጥቃቶች በከፍተኛ ደረጃ አውግዟል ብሏል። ኢራን ዓለም አቀፍ ዲፕሎማሲያዊ ግዴታዎቿን ማክበር ይጠበቅባታል ሲል መግለጫው አክሏል። በተያያዘ ዜና የሶማሊያ መንግስትም ከ20 ዓመታት የእርስ በርስ ጦርነት በማገገም ላይ የምትገኘውን አገር ጸጥታ ለማደፍረስ ትሞክራለች ሲል በመክሰስ ከኢራን ጋር ዲፕሎማሲያዊ ግንኙነቱን ማቋረጡን አስታውቋል። የዩናይትድ ስቴትስ መንግስት ናይጄሪያ ከቦኮ ሐራም ነውጠኞች ጋር በምታካሄደው ውጊያ የሚረዱ 24 ተቀባሪ ፈንጂዎችን የሚቋቋሙ ብረት ለበስ ተሽከርካሪዎች ሰጥቷል። 11 ሚሊዮን ዶላር የሚገመቱትን ተሽከርካሪዎች በዛሬው ዕለት ሌጎስ የሚገኙት የናይጄሪያ ወታደራዊ ባለሥልጣናት መረከባቸውን በዚያ ከሚገኘው የአሜሪካ ቆንስላ ጽሕፈት ቤት የወጣ መግለጫ ያስረዳል።
አመሰግናለሁኝ ሰሎሞን ለማጠቃለያ ዜናው። እንግዲህ ዝግጅታችን ለዛሬ በዚሁ አበቃ። በመላ ባልደረቦቻችን በመስክም እዚህም ባሉ እንኳን ለብርሃነ ልደቱ አደረሳችሁ እያልን በዚሁ እንሰናበታለን። በእኛ በኩል
ሰላም፣ ደህና ደሩ።
የትግርኛ ዝግጅት ይቀጥላል።